Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡዕ ህዳር 8 ቀን 2008 ዓመተ ምህረት ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍስሐዬ እንስማ።
የሩዋንዳ የሕግ መወሰኛ ምክር ቤት የሀገሪቱ ሕገ መንግሥት ፕሬዚደንት ፖል ካጋሜ ለሶስተኛ ጊዜ እንዲወዳደሩ እንዲያስችል የቀረበውን የማሻሻያ ውሳኔ ትላንት በሙሉ ድምፅ አጽድቋል። የውሳኔው ሐሳብ ለረፈረንደም ወይም ለሕዝብ ውሳኔ ይቀርባል። ሕዝቡ በቀላሉ ሊያጸድቀው ይችላል ተብሎም ይጠበቃል። ማርግሬት ኒያጎራ የተባሉ የምክር ቤት አባል ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲመሩ ይገባል ይላሉ። የሀገሪቱ ምክር ቤት የ3.6 ሚሊዮን መራጮች ፍላጎትን ነው ያከበረው ብለዋል። እነዚህ ድምፅ የመስጠት መብት ያላቸው ዜጎች ፕሬዚደንት ካጋሜ ለሶስተኛ ጊዜ እንዲመረጡ ስለሚያስችል ህገ መንግስቱ እንዲጸድቅ ለምክር ቤቱ አባላት ጥያቄ አቅርበዋል ሲሉ የምክር ቤት አባሏ ለአሜሪካ ድምፅ ሬዲዮ ተናግረዋል። ሀገሪቱ በከባድ ሁኔታ ያለፈች በመሆኗ የአዲስ መሪዎች ሙከራ አያስፈልጋትም ሲሉም አክለውበታል። ሀገሪቱ ወዳለፈው ፍጅትና ትርምስ የማትመለስበት ደረጃ ላይ መድረሷ እስከሚረጋገጥበት ጊዜ ድረስ ሰዎች ፕሬዚደንት ካጋሜ ስልጣን ላይ እንዲቆይ ይፈልጋሉ ብለዋል ማርግሬት ኒያጎራ። አሁን ባለው የሀገሪቱ ህገ መንግስት መሰረት የሁለተኛ ጊዜ ስልጣናቸው እንደ አውሮፓ አቆጣጠር በ2017 ዓ.ም ማብቃት አለበት። ይሁንና ህገ መንግስቱ እንዲሻሻል በቀረበው የውሳኔ ሐሳብ መሰረት ለሌላ የ7 ዓመታት የስልጣን ጊዜ ለመወዳደር ይችላሉ። ከዚያ በኋላ ደግሞ ለ2 የ5 ዓመታት የስልጣን ጊዜ ተወዳድረው ሊያሸንፉ ይችላሉ። በዚህ መሰረት ካጋሜ እንደ አውሮፓ አቆጣጠር እስከ 2034 ዓ.ም ድረስ ሀገሪቱን ሊመሩ ይችላሉ ማለት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሶሪያ ስደተኞችን መቀበል የሚቃወሙት አሜሪካውያን ፖለቲከኞችን ነቅፈዋል። እንዲህ አይነቱ አነጋገር የአሜሪካን እሴት ይጻረራል፣ እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድንም ምልመላ ያመቻቻል ብለዋል። ፓሪስ ውስጥ አሸባሪ ጥቃቶች ከተፈጸሙ ወዲህ አንዳንድ ሪፑብሊካውያን ፖለቲከኞች ሶሪያውያን ስደተኞችን የመቀበሉ ተግባር እንዲቆም ወይም ደግሞ ክርስቲያን የሆኑትን ብቻ መቀበል ያስፈልጋል የሚል ጥሪ እያቀረቡ ነው። ስደተኞቹን አለመቀበሉ ሶሪያን አሸባሪዎችን በዩናይትድ ስቴትስ ስም ተመሳሳይ ጥቃት ከመፈጸም ያግዳል የሚል ክርክር ያቀርባሉ። አድማጮች፣ ዜናችን እዚህ ላይ ያበቃ።
አዳነች ፍስሐዬን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የእስላማዊ መንግሥት ቡድን ሽብርተኞች እንቅስቃሴዎቻቸውን ከኢራቅና ከሶሪያ ውጪ የሚያስፋፉበትን አዲስ ስልት እያወጡ ናቸው ሲሉ የዩናይትድ ስቴትስ ማዕከላዊ የስለላ ኤጀንሲ ሲአይኤ ዲሬክተር ዛሬ አስታውቀዋል። በሌላ በኩል ደግሞ የሽብር ድርጅቶችና መረቦች ተፈጥሮና የእንቅስቃሴዎቻቸው አይነት ለሚያደርሷቸው ጥቃቶች የተመቸ ሁኔታ እንደሚፈጥርላቸው በሽብርና በዓለም አቀፍ ግንኙነቶች ላይ የሚሰሩት ኢትዮጵያዊ ተመራማሪ ፕሮፌሰር ጳውሎስ ሚልኪያስ ለቪኦኤ በሰጡት ትንተና አብራርተዋል። ፓሪስ ውስጥ የሚገኙ ኢትዮጵያውያን ያለፈው አርብ የሽብር ጥቃቶች ከተካሄዱባቸው አካባቢዎች በየትኛውም ስፍራ መቼም ሊገኙ ይችሉ እንደነበር አንድ እዚያው ያሉ ኢትዮጵያዊ ገልጸውልናል። ሰሎሞን አባተ ተከታዩን አዘጋጅቷል።
የእስላማዊ መንግስት ቡድን የአይሲል የግድያ መስኮች ከእንግዲህ ኢራቅና ሶሪያ ብቻ አይደሉም ብለዋል የአሜሪካው የስለላ ድርጅት CIA ዳይሬክተር ጃን ብሬናን። ዳይሬክተሩ ዛሬ ዋሽንግተን በሚገኘው የዓለም አቀፍና ስልታዊ ጥናቶች ተቋም ውስጥ ሲናገሩ እነዚያ የአይሲል ሽብር አድማሶች በሶሪያና በኢራቅ አካባቢና አቅራቢያ ያሉ ሀገሮች ብቻም እንዳልሆኑ በአጽንኦት አስገንዝበዋል።
ISIL has developed an external operations agenda that is now implementing it is implementing with lethal effect.
አይሲል ለግድያ የሚጠቀምበትን የውጭ አጀንዳውን ተግባራዊ ያደረገ ነው። በአይሲል የተደቀነው ክስተት ዓለም ታይቶ በማይታወቅ ሁኔታ እንዲተባበርና ጥረቱን እንዲያቀናጅ ያስገድዳል። ትብብሩ በመረጃ ልውውጥ፣ በጋራ የሚካሄዱ እንቅስቃሴዎች፣ በሕግ አፈጻጸም፣ በወታደራዊ ዘመቻዎች፣ በዲፕሎማሲ መስኮች መጠናከር ያለበት ነው። አይሲል የፈጠረው ስጋት እንዲህ አይነቱን ምላሽ ይጠይቃል።
የፓሪስ ጥቃት ለብዙ ወራት ሲቀናበር የቆየ እንደሆነ በግልጽ ይታያል ያሉት ብሬናን ሰሞኑን ቤይሩት ውስጥ የተካሄደውን ጥቃት፣ ሲናይ በረሃ ውስጥ 224 መንገደኞችን አሳፍሮ በመብረር ላይ የነበረውን የሩሲያ አይሮፕላን አደጋ የመሳሰሉ ጥቃቶችን ጠቃቅሰዋል።
And while we await confirmation of culpability for those tragedies, they each bear the hallmarks of terrorism.
የነዚህን አሳዛኝ አደጋዎች አድራሾች ፍንጮችን ለማረጋገጥ እየጠበቅን ቢሆንም በሃይማኖት ሽፋን የወደቀ ምግባር የሚያራምዱት ሰው ጠል ነፍሰ ገዳዮች ስብስብ የሆነውን ድርጅት የአይሲልን አሻራዎች ሽታ የያዙ ናቸው።
ዩናይትድ ስቴትስ በአይሲል የተደቀነውን ስጋት አጣጥላ እንደማታየው ብሬናን አስታውቀዋል። ይህ በእንዲህ እንዳለ ያለፈው አርብ አደጋ በደረሰ ጊዜና ከዚያም ወዲህ ፈረንሳይ ውስጥ የሚኖሩ ኢትዮጵያውያን የሚገኙበትን ሁኔታ ለመጠያየቅ እየሞከርን ነው። ለዚህ ምሽት አንዱን አግኝቼ አነጋግሬያለሁ።
ፓሪስ ነበርኩኝ። የኳስ ማታ ምሽት ስለነበረ ጓደኞቻችን ቤት ተሰብስበን ኳስ እያየን ነበር።
የጀርመንና የፈረንሳይን ጨዋታ ማለት ነው?
የጀርመንና የፈረንሳይን ጨዋታ።
ምን ያህል ትርቁ ነበር ችግሩ ከተፈጠረባቸው አካባቢዎች?
ሬስቶራንት ቁጭ ብለው ከተገደሉት ሰዎች ከሬስቶራንቱ 20 ደቂቃ አካባቢ ነበር።
እንዴት ሰማችሁ ሁኔታው መፈጠሩ?
በአጋጣሚ ያው ኳስ እያየን ሌላም ኢንተርናሽናል ጌም ስለነበር ቢቢሲ ላይ ውጤት ለማየት ቢቢሲ ላይ ልክ ስንሄድ ነው በአጋጣሚ ሰበር ዜናውን ያየ ነው። ያው ከዛ በኋላ አትሞስፌሩም ተለዋወጠ። ሰው ሁላ ቤተሰብ ጋር ጓደኛ ጋር መደወል
ወጣችሁ ነበረ ከቤት? ከዛ በኋላ
ኖ ከዛ በኋላ ሰውም ደንግጦ ነበር። ፖሊስም የሰጠው መልእክት ከቤት እንዳንወጣ ስለነበር በነበርንበት ቦታ የቀረን።
ምን ተሰማችሁ ለመሆኑ ያ ዜና ሲሰማ?
ድንጋጤ፣ ፍርሃት። እነዛ አካባቢዎች ብዙ የምንወጣባቸው ቦታዎች ናቸው። ለመብላት፣ ለመጠጣት ብዙ የምንሄድባቸው ቦታዎች ናቸው እና ያው እድለኞች ሆነን በዛ ምሽት እዛ ቦታ አልተገኘንም
እንጂ ልትገኙ ትችሉ ነበር በማንኛውም አጋጣሚ ማለት ነው።
አዎ አዎ፣ እሱ ነው የሚያስፈራው የበለጠ። ምክንያቱም ያው ኮንሰርት ቦታ ነው፣ ስቴዲየም ነው፣ ሬስቶራንት ነው። ስለዚህ ማንኛውም ሰው ሊያልፍበት የሚችሉ ቦታዎች ናቸው።
እንዴት ነው የፈረንሳይ አሁን በእነዚህ ዓመቶች ውስጥ የተለዋወጠ የምታዩት ነገር አለ? የፈረንሳይ የኑሮ ሁኔታ፣ ደህንነቷ፣ የሰው ግንኙነት የተቀያየረ ነገር አለ በፊት ከነበረው?
ጀንዋሪ ላይም የነበረው ጥቃት፣ አሁንም በሚፈጠረው ጥቃት ሰው በተቻለ መጠን ለዚህ ጥቃቶች መመለስ የሚፈልገው ኑሮውን በተቻለ መጠን ኖርማል በሆነ ሁኔታ እየኖሩ ለማሳየት ስለሆነ ይሄን ያህል ለውጥ አላየንም። ያው ነገሮች አርብ የተፈጠሩት ጥቃቶች ሴኩሪቲ ዋይዝ የሚለውጡት ነገሮች ይኖራሉ። ትራንስፖርት ላይ ለምሳሌ ወታደሮች በብዛት እናያለን። ፖሊሶች ሴኩሪቲ ቼክ በየቦታው በየመስሪያ ቤቱ ሞር ሴኩሪቲ ቼክ አለ።
ፍተሻዎች የመሳሰሉ ነገሮች ማለት ነው።
ፍተሻዎች አሉ። በየባቡር ጣቢያው ለምሳሌ ፖሊስ ብቻ ሳይሆን ወታደር ነው ለሴኩሪቲ የሚዞሩት።
እዛ የሚኖሩ የውጭ ሰዎችና የአገሬው ነባሩ ፈረንሳዊስ እንዴት ነው ግንኙነታቸው? በስደት የሚኖሩ ወይም በትምህርት ወይም በስራ ከሌላ ሀገር መጥተው እዛ የሚኖሩ ሰዎች ምንድን ነው የሚያስቡት ፈረንሳውያን?
እንዴት መሰለ፣ እንደዚህ ጀነራላይዝ አድርጌ መናገር ይከብደኛል። የኔን ኤክስፒሪየንስ ላጫውት እችላለሁ። እኔ ያው ለትምህርት ነው የመጣሁት እዚህ ሀገር። ከዛ በኋላ ትምህርት ከጨረስኩ በኋላ ስራ ጀምሬ ነው የምኖረው። ስለዚህ ከዚህ ሀገር ከፈረንሳዮች ጋር ያለኝ ግንኙነት ጥሩ ነው ብዬ ገምታለሁ። ከዛ በኋላ ሌላ ሰው ብትጠይቅ ግን እንደዚህ አይነት ከከተማው ወይ ከሀገሪቷ ሶሳይቲ ጋር በደንብ ካልቸር ዋይዝ ኢንተግሬት ያላረገ ሰው እነሱ መጥፎ ስሜት ሊሰማቸው ይችላሉ። ፐርሰናሊ እኔ ይህን ያህል ችግር አለ ብዬ የምገምተው ነገር የለም።
ፈረንሳይ ላይ እንደዚህ አይነት ጥቃት መፈጸሙ በነጻው ዓለም ላይ ሊጥልም ይችላል ብለው የሚያስቡት ነገር አለ? አሁን ከሚታየ ሁኔታ
የአርብ ጥቃት ለየት የሚያደርገው ነገር ከሌሎቹ ጥቃት አይሁዶችን ለማጥቃት አይደለም፣ አረቦችን ለማጥቃት አይደለም፣ ጥቁሮችን ለማጥቃት አይደለም፣ ማንኛውንም ሰው ለመግደል የተነሱ አይነት ሰዎች ስለሆኑ እሱ የበለጠ ህዝቡ ላይ የሴኩሪቲ ፍርሃት ይፈጥራል። ፓሪስ የተፈጸሙት ነገሮች ነገ ለንደን ሊፈጠሩ ይችላሉ ወይም ኒውዮርክ። ስለዚህ በተቻለ መጠን ሰው የሚጠነቀቅ ይመስለኛል። ከዛ በተረፈ ይህን ያህል ለውጥ ይኖራል ብዬም አልገምትም።
ስንት ኢትዮጵያውያን አሉ ፓሪስ ውስጥ የሚኖሩ? እንደው በግምት የሚታወቅ ነገር ካለ
ቁጥር ዋይዝ ልነግርህ አልችልም። ያው የሚገርመው ነገር እንደ ኢትዮጵያዊ ፓሪስ ነዋሪ ኖርማሊ እንደዚህ አይነት ከባድ ጥቃት ሲኖር ኤምባሲ ደውሎ ቼክ ያደርጋል። እድለኛ አልነበርንም፣ ኤምባሲያችን አለ ወለም፣ ግን እሱ ምንም ችግር የለውም። በጣም ትልቅ ኮሚኒቲ የለም ከለንደን ጋር ስናመዛዝነው ወይ ፍራንክፈርት አኳያ።
እሺ፣ ስለዚህ የኢትዮጵያ ኤምባሲ ስለ ሁኔታችሁ ስለምናችሁም ብዙ የጠያየቀው ነገር የለም ማለት ነው?
ኖ ኖ።
እውነት ፓሪስ ያለው የኢትዮጵያ ኤምባሲ ስለ ዜጎቹ ጉዳይ ምን እያደረገ ይሆን? ለመጠየቅ ወደ ኤምባሲው ደውዬ ነበር። የፕሬስም ይሁን የሕዝብ ዲፕሎማሲ ባለሥልጣናትን ማግኘት አልቻልኩም። መልእክት ሪሴፕሽኒስት ዘምንዳኑር ያለሁ ጥያቄዎቼን በኢሜይልም ልክ ያለሁ መልስ ካገኘሁ ወደ እናንተው ይዤ መለሳለሁ። ለመሆኑ ይህ የሽብር አድራጎት እንዲህ የተስፋፋውና በተለይ የዲሞክራሲ ምልክት የሆኑትን ያደጉ ሀገሮች እያጠቃ ያለው በሥርዓቱ ድክመት ወይስ በሽብር ቡድኖቹና መረቦቻቸው ጥንካሬ? ሞንሪያል ካናዳ የሚገኘው ኮንኮርዲያ ዩኒቨርሲቲ የፖለቲካ ሳይንስ ክፍል ፕሮፌሰር የሆኑት ዶክተር ጳውሎስ ሚልኪያስ የዘመኑን ሁኔታ እንዲተነትኑልኝ ጠይቄያቸዋለሁ። ሁለተኛው ያይላል ይላሉ ፕሮፌሰር ጳውሎስ።
እነዚህ ጂሃዲስቶቹ ሲነቃነቁ ዘዴ አላቸው። ዘዴያቸው በጣም የተራቀቀ ነው እና በቀላሉ የሚመታ አይደለም። በዚህ ምክንያት ነው ብዙ ሰዎች እንዴ በአንድ አመት እንኳ ሳይሞላ እነሱ ምን ሲያደርጉ ነበር እስካሁን ድረስ እንዴት ለማክሸፍ አልቻሉም የሚሉት። ችግራቸው ስላላወቁ ነው። ለምሳሌ ዘዴያቸው ሳይታወቁ ከአንዱ ሀገር ወደ ሌላው ሀገር መሸጋገር ነው። ከፈረንሳይ ሀገር ሁሉ ወደ መካከለኛ ምስራቅ ሄደው ሲሪያ ሄደው ተዋግተው የተመለሱ አሉ። ደግሞ መርሳት የሌለብህ ምንድን ነው፣ ፈረንሳይ ዲሞክራሲ ሀገር ዲሞክራሲ ያለበት ነው፣ ህዝበ መንግስት ያለበት ሀገር ስለሆነ ዝም ብሎ በገፍ ሰውን ይዘው እስር ቤት አስገብተው እንትን የሚያደርጉ አይደለም። አሁን አሜሪካን እንኳ በዚህ በጓንታናሞ አስሮ ብዙ ጥያቄ ውስጥ አስገብቶ ሞክረዋል እንትን ለማድረግ ከዚህ ከ9/11 ሽብር በኋላ
ከመስከረም
በዛ ኤግዛክትሊ። እና ይህንን የማያደርጉ በዴሞክራሲ የሚያምኑ ደግሞ ታውቃለህ፣ የእነሱ አብዮት በ1789 የተደረገው ራሱ ሰው ልጅ እኩልነት በዚህ ሁሉ ላይ ተመሰረተ ስለሆነ
የፈረንሳይ አብዮት ማለት
ነው። የእነሱ
ሶስቱ መሰረታዊ የሆኑ ዋልታዎች ያሉት
እነዚህን ጥሰው ዝም ብሎ በኃይል ሄደው ሰዎቹን ጎልጉሎ ለማውጣት አይችሉም። እና ከአንዱ አገር ወደ አንዱ አገር ሲነቃነቁ መብታቸውን ለመከልከል በጣም አስቸጋሪ ነው ለነሱ። እና አንዳንዶቹን ይከታተሏቸዋል፣ ግን በሙሉ ሊያውቋቸው አይችሉም። ደግሞ የሚያስፈልጋቸው ህጋዊ ወይም በምስጢር የተሰራ ሰነድ እንደዚህ አይነት ነገር ይዘው ነው የሚሄዱት። ለምሳሌ ህጋዊ የሆነ ፓስፖርት ይዘው ደግሞ በጥበብ የተደራጀ የተዘጋጀ ሰነድ ምናምን ይዘው ነው የሚነቃነቁት። ያን ሁሉ ይዘው በሚሄዱበት ጊዜ አንዳንዶቹን ይዟቸዋል፣ አንዳንዶቹን ግን ያሳልፏቸዋል። ትንሽ ሲጠረጥሩ መቼም ሰውን አናስቸግርም ብለው ከሀገር ከወጡ በኋላ ደግሞ የሽብርተኝነት ድርጅታቸውን በምስጢር ማዘጋጀት ነው የሚሰሩት። እንግዲህ በዚህ ምክንያት አየህ፣ እነሱን ተከታትሎ ለማግኘት ብዙ ሺህ ናቸው እንግዲህ እዛ ያሉት። ደግሞ አንተ እንኳን እንደምታውቀው ድሮ ጊዜ እንግዲህ ፈረንሳዮች ብዙዎቹን የመካከለኛ ምስራቅ ሀገሮችን ሲገዙ ስለነበረ ብዙ ስደተኞች ከዛ ይመጡ አሉ፣ የሙስሊም ሰዎች ማለት ነው። እና እነሱን ራሳቸው ልክ እንደ ፈረንሳይ ሰዎች ስለማያቸውና በዛ ሁኔታ ስለሚይዛቸው ጥርጣሬ ውስጥ ለማስገባት ያስቸግራቸዋል። እርምጃ የሚወስዱበት ባቀዱት አገር የሚቆዩ ከሆነ እነዚህ ሽብርተኞች ገንዘብ ምናምን ሁሉ ያገኛሉ። ከውጭ ይመጣላቸዋል። ይሄ ሐዋላ የሚሉት በሚል ያልፈላቸዋል። ቤት ይከራያሉ፣ መኪና ይከራያሉ። አሁን ኢትዮጵያ ውስጥ ያኔ መክረው የተነበረ እነዛ የተያዙት እዛ ቤት ውስጥ ገብተው እርምጃ ለመውሰድ ሲሉ ነው ያፈነዱባቸው። እነሱ እንኳ በራሳቸው ያፈነዱ ይላሉ። ግን እኔ በማምነው በልዩ ሁኔታ የተደረገ
አይደለም ብለው ነው የሚያምኑት።
ይሄ ነው እና ይሄ አይነት ነገር ብዙ ጥበብ ያስፈልገዋል። ያንን ሁሉ አድርገው ነው እንትን የሚድሩት። እንግዲህ ብዙ ሺህ ሰው ሲሆኑ እነዚህን ሰዎች በምን ሁኔታ እንደሚከታተሉ ነው የሚያስቸግረው። በአሸባሪዎቹና በመሪያቸው መሀል ያለው የግንኙነት ዘዴም እንደዚሁ በጣም በጥብቅ የሚሄድ ነው። እነዚህ የሰለጠኑ ናቸው፣ የተማሩ ናቸው፣ ዝግጅት ያደረጉ ናቸው። ሄደው ሲሪያ በየቦታው ሰልጥነው ይመጣሉ፣ የመን ሰልጥነው ይመጣሉ። አላማቸውን ሲመርጡ በትልቅ ጥንቃቄ ነው የሚመርጡት። ብዙውን ጊዜ በዚህ በቃ ተግባር ላይ በሚደራጁበት ጊዜ እንደ ፈረንሳይ ያለ መንግስት በቀላሉ ሊያገኛቸውና ሊይዛቸው አይደለም። በድብቅ የጦር መሳሪያ የፈንጂ ንጥረ ነገሮችን እንኳ ለምሳሌ ለማግኘት እነሱ ራሳቸው ጎበዝ ስለሆኑ ግንኙነት ስላላቸው ከሌሎች ወዳጆቻቸው ወይም እነሱ ልክ እንደነሱ እንኳ አክራሪና ሽብርተኛም ባይሆኑ በሙስሊምነታቸው ከእነሱ ጋር ከሚሰሩ በእነሱን እየተጠቀሙ እነዛ ነገሮች ያገኛሉ። መሳሪያ ገዝተው አሁን ለምሳሌ ክላሽነኮቭ ነበር የተጠቀሙት። እነዚህ ክላሽነኮቭ መሳሪያ አሜሪካማ እንዲያውም ቀላል ነው። ያው እንደምታውቀው ራይፈል አሶሲሽን ውስጥ ካለ ድረስ መሳሪያውን በሽበሽ ነው፣ ምንም ጣጣ የለው። እዛም ደግሞ ምንም ቢሆን እንደዚህም እንኳን እንደ አሜሪካ እንደ በጣም ሰፊ የሆነ ገበያ ባይኖረው በኮንስቲቱሽኑ ተጠቅመው እንደ ልብ የሚሆን ባይሆንም ኖሮ መሳሪያ ማግኘት አያቀታቸውም። እና ያን መሳሪያ ይዘው ነው እንግዲህ ቦምቡንም ክላሽንኮቡን እነዚህም መሳሪያ ይዘው ነው በሙሉ እንትን ያደረጉት። እና ይህን ሁሉ እርምጃ ሲወስደው ደግሞ ኢላማ ለመምታት እንግዲህ መንቀሳቀስ በጣም በጥንቃቄ የሚያደርጉ ስለሆነ እነዚህን ሰዎች ለመያዝ ያስቸግራቸዋል። ይሄ ስንት ሺህ ሰው ሲሆኑ የእነሱ የሽብር ጠባቂዎች የደህንነት ጠባቂዎቹ ከእነሱ እጅ በቃ እንትን ለማድረግ አይችሉም። እንዳልኩ የዴሞክራሲ ሀገር ስለሆነ ፈረንሳይ እንደዚህ በቀላሉ አፍነው ይዘው አሰቃይተው ሊያወጣጧቸው አይሞክሩም። በዚህ ምክንያት ነው ምናልባት ከእንግዲህ ወደ የተለየ አቋቋም ይኖራቸው አያያዘ ይሆናቸው። አሁን በሲሪያም ሁሉ ጦርነቱን እያፋፋሙ ሄደዋል። ምናልባት ወታደርም ሊልኩ ይችላሉ። በሀገር ውስጥም ደግሞ እስካሁን ድረስ እንግዲህ ዝም ብለን ያሳለፍነው እንትተን ጸጥታችንን መጠበቅ አለብን ብሎ እርምጃ ሊወስዱ ይችላሉ እና ይሄ ነው ይህንን እንደዚህ በቀላሉ በአንድ አመት በማይሞላበት ጊዜ ውስጥ እንደገና መጥተው ይህንን አይነት ሽብር የፈጠሩት ማለት ነው።
አሁን ፕሮፌሰር ጳውሎስ እንግዲህ ይችን ጉዳይ ካነሱ አይቀር እዚሁ ጨርሰናት እንለፍና በብዙ የነጻና ክፍት ማህበረሰብ በሚባሉ ሀገሮች ውስጥ ዲሞክራሲ በተስፋፋባቸውና እንደውም የዲሞክራሲ ተምሳሌት በሆኑ ሀገሮች ውስጥ ነው እንዲህ አይነት ስጋቶች አሁን በጣም ተስፋፍተው ያሉትና እንደውም አሁን እርስዎ ያነሱት ስጋት በግልጽ እየተንጸባረቀ ነው። ራሳቸው የፈረንሳይ ፕሬዚደንት ፍራንሷ ኦላንድ ህገ መንግስቱ መቀየር አለበት የሚል መልእክት እያስተላለፉ ነው። አሁን ሽብር ፈጠራን ለመቋቋም ሲባል ፈረንሳይ የአስቸኳይ ጊዜ ሁኔታ አውጃለች፣ በመላ ሀገሩ ድንበሮቿን ዘግታለች። እንዲህ አይነት የነጻነት ሀገር ውስጥ እንዲህ አይነት ቆንጠጥ የሚያደርግ እርምጃ እየተወሰደ መምጣቱ ሽብር ፈጠራ የህይወታችንን እየለወጠው ነው ማለት ነው በዓለም አቀፍ ደረጃ። እና እርስዎ ይሄንን ተከታትለዋል? ይሄንን ታዝበዋል?
አዎ፣ ግልጽ ነው፣ የታወቀ ነው መቼም።
እና ወደዛ እንሄዳለንስ የሚል ሀሳብና ስጋት ይኖረዎታል?
እንደ እየሄደ ነው እንጂ።
ከፕሮፌሰር ጳውሎስ ጋር ያደረግኩት ውይይት ሰፊና ዙሪያ ገብ ነው። በሌላ ክፍል ቀሪውን ይዤ መለሳለሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ግን ሙሉውን ውይይት ማግኘት ትችላላችሁ። በነገራችን ላይ ፓሪስ ወይም ሌሎች ከተሞችና አካባቢዎች ያላችሁ ኢትዮጵያውያንና ትውልደ ኢትዮጵያ እየደወላችሁ ያላችሁበትን ሁኔታ ግለጹልን፣ አስተያየቶቻችሁን ስጡን። በስልክ 2022059942 የውስጥ መስመር 14፣ በኢሜይላችን ሆርን አት ቪኦኤ ኒውስ ዶት ኮም፣ በፌስቡካችን ቪኦኤ አምሃሪክ መሳተፍ ትችላላችሁ። ለዛሬ ፕሮፌሰር ጳውሎስ ሚልኪያስንና የፓሪሱን ነዋሪ እንግዳዬን አቶ ሳሙኤልን ከልብ አመሰግናለሁ። ጤና ይስጥልኝ።
አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛውና የመጨረሻው ቅንብር እንሸጋገራለን። ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተቀናበረ ተከታታይ ፕሮግራም የመጀመሪያ ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያ ዶክተር ወርቃየው ከበደ ናቸው። በአሁን ወቅት በሉዛን ስዊዘርላንድ በአይን ህክምና ጥናትና ምርምር ሥራ ላይ የሚገኙት ዶክተር ወርቃየው ለበርካታ ዓመታት በጎንደር የህክምና ትምህርት ቤት በመምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ።
ዶክተር ወርቃየው ከበደ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ እኔም አሉላ።
ቀደም ባሉት ሁለት ፕሮግራሞች ኮርኒያል አልሰር በመባል የሚታወቀውን የአይን መስታወት መጫርን በተመለከተ በሁለት ተከታታይ ክፍሎች አቅርበናል። ከበርካታ አድማጮች የደረሰን ጥያቄ የስኳር በሽታና የአይን ብርሃንን እስከ ማጣት የሚያደርስ ችግሮችን የሚመለከቱ ናቸው። በቅድሚያ ጠቅለል ባለመልኩ ሊታይ የሚችል ጥያቄ ባስቀድም፣ የአይን ብርሃንን ማጣትና ስኳር በምን ይገናኛሉ? እንዴት አድርገው ነው የስኳር ህመም የአይን ብርሃንን እስከ ማጣት የሚያደርስ ወይም ሌሎች የጉዳት አይነቶችን በአይን ላይ ሊያደርስ የሚችለው?
አመሰግናለሁ አሉላ። ትክክል ነው። ስኳር በሽታ በጣም ከሚያጠቅታቸው የሰውነታችን ክፍሎች አንዱ አይናችን ነው። እይታችንም እንዲቀንስ ያደርጋል። ይህ ለምን ይሆናል? አይናችን ላይ ለምን ጉዳት ደርሷል የሚለውን ነገር ለመመለስ በመጀመሪያ እንደው ዝም ብለን ጠቅለል ባለ ሁኔታ የስኳር በሽታ ባህሪ ብናይ ይህን አይን ላይ የሚያመጣውን ጉዳት ከአይንም ሌላ አካሎቻችንን የሚጎዳበትን ነገር ለመረዳት ያስችላል ብዬ ገምታለሁ። እና በመሰረቱ ስኳር በሽታ ከባህሪው ብዙዎቻችን እንደምናውቀው ሰውነታችን ውስጥ ያለ የሀይል ምንጭ የሆነው ግሉኮስ የምንለው ነገር መብዛት ነው። ይህ ነገር ለምን ይሆናል? ግሉኮስ ሰውን በደባችን በዛል ለስኳር በሽተኛ ላይ ብለን ያልን እንደሆነ ምንድን ነው? ሰውነታችን ለሚሰራው ስራ የሀይል አቅርቦት ያስፈልገዋል። ይህን የሀይል አቅርቦት ደግሞ የሚያገኘው ከምንመገበው ምግብ ነው። የምንመገባቸው ምግቦች ውስጥ ሀይል ሰጪ የምንላቸው አሉ። እነዚህ በሰውነታችን ተፈጭተው ተደራጅተው ወደ መጨረሻ ለሀይል አጠቃቀም እንዲውል የሚደርስበት ደረጃ ላይ ግሉኮስን ነው የሚሆነው። እንግዲህ ይሄ ግሉኮስ ወደ ደማችን ይገባል። ከደማችን ተነስቶ ነው እንግዲህ ወደ እያንዳንዱ የአካላችን ክፍል መዳረስ አለበት። ይህ እንዲሆን በመሰረታዊ ደረጃ ምን መሆን አለበት? ምን ያስፈልጋል? ከሰውነታችን ክፍል አንዱ የሆነው ጣፊያችን ወይም ፓንክሪያስ የሚያመነጨው ሆርሞን አለ፣ ኢንሱሊን የምንለው። ይህ ኢንሱሊን ምንድን ነው ስራው? ይህን ደም ውስጥ ያለውን ግሉኮስ የሀይል ምንጭ የሆነውን ከደም ወጥቶ ወደ እያንዳንዱ ሰውነት አካላችን እንዲገባ እንደ ቁልፍ ሆኖ የሚያገለግል ሆርሞን ነው ኢንሱሊን። ስኳር በሽተኛ ላይ ምንድን ነው የሚሆነው? አንድ ይሄ ኢንሱሊን በበቂ መጠን አይመነጭም፣ ወይም እንደው በተወሰነ መጠን እንኳን ቢመነጭ ዋናው ስራውን ግሉኮሱን ከደም ስራችን አውጥቶ ወደ ሰውነት እንዲገባ የሚያደርገውን ስራም በአግባቡ ላይ ስራ ይችላል። በዚህ ምክንያት ኢንሱሊን ይህን ስራውን መስራት ባለመቻሉ ግሉኮስ በደማችን እየተከማቸ እየጨመረ ይሄዳል። እንዳልኩት ይሄ ግሉኮስ ያለው ደም ውስጥ ነው። ደም ደግሞ በደም ስራችን ወደ ሁሉ የሰውነታችን አካል ይደርሳል። አሁን ስኳር በሽተኛ ላይ እንግዲህ ይህ ከፍተኛ ግሉኮስ ያለው ደም ነው በየሰውነታችን ላይ ይደረሳል እና በአግባቡ ወደ ውስጥ ገብቶ ወደ ኃይል መለወጥ ባለመቻሉ እየቆየ በሄደ ቁጥር ግሉኮሱ በርክቶ ደም ውስጥ በቆየ እና ጊዜ ባለፈ ቁጥር የደም ስሩን ግድግዳዎች እየጎዳ ይሄዳል። ደም ውስጥ ያሉትና ሴሎች አሉ፣ በርከት ያሉ ሴሎች፣ ቀይ ደም ሴሎቻችን፣ ነጭ ደም ሴሎቻችን፣ በደም መርጋት ላይ ሊቆጣጠሩ የሚችሉ ፕላትሌት የምንላቸው አሉ። እነዚህ በዚህ ስኳር በሞላበት ደም ውስጥ በሚዘዋወሩበት ጊዜ እርስ በርስ የመያያዝ የመጣበቅ ነገር ይመጣና ወይ ደም ስሩ ይደፈናል ወይ ደግሞ ስኳሩ ራሱ የደም ስሩን ግድግዳ ይጎዳና ደም እያለፈ እንዲፈስ ወይም ደም ውስጥ ያሉ ሌሎ ፈሳሽ ነገሮች እያለፉ ወደ ተለያዩ የአካል ክፍላችን እየገቡ ችግርን ይፈጥራሉ። እንግዲህ በመሆኑ ይህ ጉዳት የሚደርሰው ሁሉም አካል ላይ ነው። ቀን ተቀን ስራቸው ከፍተኛ የሆነ በርከት ያለ ደም የሚያገኙ በርከት ያለ ደም ስር ይኖራቸዋል እና በዛ ምክንያት አንዳንድ የሰውነት አካሎቻችን ከሌላው በበለጠ ስኳር ተጠቂዎች ይሆናሉ።
መልካም። ዶክተር ወርቃየው ከሰውነት የስኳር የሚያብላላው ቅመም መጠንና በደም ውስጥ ከሚኖረው ዝውውር በዛ ዝውውር አማካኝነት ሌሎች ዋና ዋና የሰውነት አካሎች እንደሚጎዱት ሁሉ አይንም ሊጋለጥ የሚችልበት አስረድተውናል። እስኪ የተናጥል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለ ወይ? በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አሉ ወይ?
በትክክል እንግዲህ እንዳልኩት አይናችን የእይታ ስራው በጣም ኃይልን ጠያቂ ነው። በርከት ያለ ደም እንዲያገኝ ያደርገዋል። በዚህም ምክንያት ነው በርከት ያለ ደም ውሳለን አይናችን ላይ ከሌሎቹም ቀደም ብሎ ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት አይንን ሲያጠቃ ምንድን የሚሆነው ቅድም ባልኳቸው ምክንያት ነው። ወደ አይን የሚመጡት ደም ስሮች በጣም በተለይ የደቀቁት ካፒለር የምንላቸው ወይ እነሱ ይደፈናሉ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወከው ይመጣል። ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው። እነዚህም ምንድን ናቸው? በመጀመሪያ የአይናችን ሌንስ አለ፣ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ ሬትናው ላይ ፎከስ እንዲሆን የሚያደርገው ሌንሳችን። ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ የበዛው ልክ ፎከስ የማደርጉ ኃይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ የሚል እይታ ብዥ ማለት ምልክት አለ። ይኸውም እንግዲህ የበረከተው ግሉኮስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም፣ ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ በእድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ቶሎ እይታን እንዲያግድ ሊያደርግ ይችላል። ይሄኛው ብዙም አሳሳቢ አይደለም፣ በሌንሱ ላይ የሚያመጣው ችግር ብዙም ይህን ያህል ለሌላው ወደኋላ ወደ መምጣት ላይ በርከት ባለ ማናየው። በሁለተኛ ደረጃ የሚያጠቃው አይን ምንድን ነው? ቅድም እንዳልኩት የደም ስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች እንደዚሁ ጉዳቱ ይደርስባቸዋል እና አይናችንን የሚያንቀሳቀሱት ጡንቾች እነሱን እንዲቀሳቀሱ የሚያደርጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደም ስሮቻቸው በሚጎዱ ጊዜ የአይን ጡንቻ ማንቀሳቀስ አቅማቸው የቀነሰ መጣና ድንገተኛ የሆነ አይን መንሸዋረ፣ አንድ ነገር ሁለት ሆኖ መታየት፣ የአይን ቆባችን የላይኛው መውደቅ፣ መንቀሳቀስ አለመቻል ሊኖር ይችላል። ይሄም ቢሆን እንደው የተለመደ አይደለም። እጅግ በጣም የተለመደውና ስኳር በሽተኛ ላይ እይታን በመቀነስ ብዙ ጊዜ ችግር የሚያመጣው የአይናችን የውስጠኛው ክፍል የሆነው ሬትናው ሲጎዳ ነው እና አብዛኛው የስኳር በሽተኛ ላይ የምናየው ይሄንን ነው፣ የውስጥ የሬትናው መጎዳት ነው። ደም ስሮች መዘጋት ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነቶች ጉዳት አሉ ሬትናው ላይ።
ሶስቱ የጉዳት አይነቶች ምን ይሆኑ? አስቀድሞ የሚታዩ ምልክቶችስ ይኖሩ ይሆን? የሕክምናውን አማራጮች ጨምሮ ሐኪሞን ይጠይቁ በተከታታይ ቅንብሮቹ የሚመለከታቸው ጭብጦች ናቸው። ለአሁኑ ያሉላን እንግዳ የአይን ቀዶ ሕክምናና የአይን ነርቭ ሕክምና ባለሙያውን ዶክተር ወርቃየሁ ከበደን እናመሰግናለን። በቀጣይ ዝግጅቶች ይመለሳሉ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቀቀ። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደገና እንገናኛለን። በኢንተርኔትም www.voanews.com እንዲሁም በእጅ ስልኮቻችሁ voa.horn.mobi ብላችሁ ብትገቡ ልታነቡን ልታደምጡን አስተያየቶቻችሁንም ልትሰጡ ትችላላችሁ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ብርሃን ኃይሉ ናት። መልካም ምሽት።
This program has come to you from the Voice of America, Washington.